ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የሮብ ምሽት የካቲት 30 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። የአማሮ ልዩ ወረዳና የገላን ልዩ ወረዳ ነዋሪዎች የኢትዮጵያ መንግስት ኦነግ ሸኔ በሚላቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎች ጥቃት እየደረሰባቸው እንደሆነ ተናገሩ።
በየአቅጣጫ መንገድ ተዘግቶ ልክ መውጫ አጣ ነው ያለው። ይሄ ጦርነት ከጀመረ እግዚአብሔር ጠብቆ ነው የተረፈውም ያለው እንጂ ምንም ተስፋ የለውም። አማሮ
አርሶ አደሮች፣ ነጋዴዎችና በተለያዩ የዕለት ገቢ
ገላና ወረዳ እና ጉጅሚታ በጣም ችግር ላይ ነው ያለ ነው። ምክንያቱ የተባለ ለህዝብ የሚመጣ መኪናም ተከለከለ። ወደ አማሮ መሄድ መንገድም ተቋረጠ።
ስለ ጥቃቱ ለአሜሪካ ድምጽ ከተናገሩት መካከል ጥቂቶቹን ነበር የሰማችሁት። ሙሉ ዘገባው በአብይ ርዕሳችን ይቀርባል። እነዚህና ሌሎች ጥንቅሮችም በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ለአፋርና አማራ ክልል የሚውል የ250 ሜትሪክ ቶን አስቸኳይ ሰብአዊ እርዳታ በኢትዮጵያ ለሚገኘው ዓለም አቀፍ የስደተኞች ድርጅት ወይም IOM ማስረከቧን በኢትዮጵያ የሚገኘው ኤምባሲዋ ዛሬ ባወጣው መግለጫ አስታወቀ። በሰሜን ኢትዮጵያ ባለው ግጭት ተጎጂ ለሆኑ በ10,000 ለሚቆጠሩ ተረጂዎች የሚሰጠውን አስቸኳይ እርዳታ በኢትዮጵያ ለሚገኙ የIOM ተጠባባቂ ኃላፊ ጃን ዛሆ እና ለኢትዮጵያ ብሔራዊ አደጋ መከላከል አስተዳደር ረዳት ኮሚሽነር ነብዩ ያሲን ያስረከቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ትሬሲ ኤ ጃከብሰን መሆናቸው ተመልክቷል። እርዳታው ከ1.5 ሚሊዮን ዶላር በላይ የሚያወጡ የተለያዩ ቁሳቁሶች የሚገኙበት ሲሆን ከነዚህ ውስጥ ወደ 10,000 የሚቆጠሩ ብርድ ልብሶች፣ የጤና መጠበቂያዎች፣ የቤት ውስጥ መገልገያ ቁሳቁሶች መሆናቸው ተገልጿል። ዩናይትድ ስቴትስ በIOM አማካኝነት በሰሜን ኢትዮጵያ በግጭቱ ለተጎዱ ወገኖች እርዳታ ስትሰጥ ይህ ለሁለተኛ ጊዜ መሆኑና ዩናይትድ ስቴትስ ለኢትዮጵያ ለመስጠት ቃል ከገባችው የ900 ሚሊዮን ዶላር የሰብአዊ እርዳታ ተጨማሪ መሆኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ያወጣው አንድ ሪፖርት ባለፈው ጥቅምት በሱዳን የተካሄደው መፈንቅለ መንግስት በአገሪቱ የዲሞክራሲ ጅምር ላይ ከፍተኛ ጉዳት ያደረሰ መሆኑና ምናልባትም ሊቀለበስ ከማይችልበት ደረጃ ሊደርስ እንደሚችል አመለከተ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ሚሼል ባክሌት ሪፖርቱን ባቀረቡበት ወቅት እንደተናገሩት ወታደራዊ መፈንቅለ መንግስቱ ሱዳንን ትልቅ ቀውስ ውስጥ የከተታት መሆኑን ተናግረዋል። ከመፈንቅለ መንግስቱ ወዲህ በሱዳን ዘርፈ ብዙ የሰብአዊ መብት ጥሰት መፈጸሙንና በሺዎች የሚቆጠሩ ሱዳናውያንም መብታቸውን ለማስከበር ለተቃውሞ ወደ አደባባይ መውጣታቸውን ገልጸዋል። እንዲህ አሉ ኮሚሽነሯ።
At the same time, the repeated use of excessive force by security forces persists. Live ammunition and offensive weapons such as machine guns and shotguns have been used directly against protesters.
በዚያ መጠንም በጸጥታው ኃይሎች የሚወሰደው መጠን ያለፈ ተደጋጋሚ የኃይል እርምጃ አሁንም እንደቀጠለ ነው። አውቶማቲክ የቡድንና የነፍስ ወከፍ የተኩስ መሳሪያዎችንም በተቃዋሚዎች ላይ በቀጥታ እየተጠቀሙ ነው። አስለቃሽ መሳሪያዎችን ወደ ሰዎች ጭንቅላትና አካል ላይ በመተኮስ ዓለም አቀፉን ሕግ በግልጽ እየጣሱ ነው።
ሪፖርቱ በሆስፒታሎች በጤና ተቋማትና የጤና ሰራተኞችን ጨምሮ በጸጥታ ኃይሎች የተፈጸሙ በርካታ ጥቃትና የሰብአዊ መብት ጥሰቶችን በዝርዝር መያዙ ተነግሯል። በዘፈቀደ ስለሚታሰሩ ሰዎችና ኢላማ የተደረጉ ተቃዋሚዎችና ድርጅቶች መኖራቸውንም ያመለከተ መሆኑን ገልጿል። በተቃውሞ ላይ የተገደሉ የቆሰሉና የታሰሩ ህጻናት መኖራቸውንም የመንግስታቱ ድርጅት አመልክቷል። ኮሚሽነሯ በሱዳን ያለው የፖለቲካ ቀውስ በሰብአዊ መብቶች ላይ እጅግ አሳሳቢ ስጋት ማስከተሉን በመግለጽ የሱዳን ባለስልጣናት አገሪቱን በአስቸኳይ የህገ በላይነት ወደ ሰፈነበትና የሲቪል አስተዳደር ወደ ነበረበት እንዲመልሱ የሱዳንን ህዝብ ፍትህ፣ እኩልነትና ሰላም እንዲያገኝ አሳስበዋል። በናይጄሪያ ሰሜን አገሪቱ ክፍል ካቢ ክፍለ ግዛት ውስጥ ታጣቂዎች በከፈቱት ተኩስ 19 የጸጥታ ኃይሎችና 13 ወታደሮችን መግደላቸውን ከደህንነት ምንጮች ዛሬ የተገኘው መረጃ አመለከተ። ውጊያው ትናንት ምሽት ዳንኮ ዋሳጉ በተባለው ግዛት ውስጥ በሚትገኘው ካንያ መንደር ውስጥ ወደ 100 የሚቆጠሩ ወራሪዎች ባደረሱት ጥቃት የተፈጠረው ግጭት ባለፈው ሰኞ 57 ሰዎች ከተገደሉ በኋላ በዛሬውም ምለት በድጋሚ ጉዳት ማስከተሉ ተመልክቷል። የሰሜን ምዕራብ የማከላይ ናይጄሪያ ግዛቶች ውስጥ በቡድን ወንጀለኞችና ወረውበሎች የሚደርሰው ዝርፊያ ግድያና ጠለፋ ለአመታት ነዋሪዎችን በማሸበር የቀጠለ መሆኑን ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። እንደ አውሮፓ አቆጣጠር ጥር 6 በ2020 በዩናይትድ ስቴትስ ምክር ቤት ወይም ካፒቶል ላይ ከደረሰው የአመጽ ጥቃት ጋር ተያይዞ ክስ ተመስርቶባቸው ከነበሩ ግለሰቦች መካከል ጉልህ ተሳትፎ ከነበራቸው ውስጥ የት ረፊት ከተባሉት ተከሳሽ በትናንትናው ዕለት ጥፋተኛ መባላቸው ተነገረ። የት ረፊት የተባሉት እኚሁ ተከሳሽ በተከለከለ ቦታ መሳሪያ ይዞ በመገኘት የፍትህ ስራን በማደናቀፍ ሴት ልጃቸውን፣ ወንድ ልጃቸውንና ባለቤታቸውን ለኤፍቢአይ መረጃ ብትሰጡ ጉዳት አደርስባቸዋለሁ ብሎ ማስፈራራትን ጨምሮ በተከሰሱባቸው 5 ወንጀሎች ጥፋተኛ ሆነው መገኘታቸው ተመልክቷል። ተከሳሹ ላይ የጥፋተኝነት ውሳኔውን የሰጡት ከህዝብ የተውጣጡት ዳኞች ወይም ጁሪዎች መሆናቸው ተገልጿል። ከአመጽ ጥቃቱ ጋር በተያያዘ እስካሁን ወደ 750 ሰዎች የተከሰሱ ሲሆን ከ215 በላይ የሆኑት የጥፋተኝነት ውሳኔ የተላለፈባቸው መሆኑም ተገልጿል። በዩናይትድ ስቴትስ 4 ትላልቅ የምግብና የመጠጥ ድርጅቶች ዩክሬንን ወረራ በመቃወም በሩሲያ ላይ የተጣለውን ማዕቀብ በመደገፍ ቁጥራቸው እየጨመረ ከመጣው ድርጅቶች ጋር መቀላቀላቸውን አስታወቁ። ከነዚህ ውስጥ ማክዶናልድ የተሰኘው ትልቁ የምግብ አገልግሎት ሰጪ ድርጅት በሩሲያ የሚገኙ 850 ምግብ ቤቶች መዝጋቱን አስታውቋል። ሞስኮ ውስጥ እንደ አውሮፓ አቆጣጠር በ1990 ፑሽኪን አደባባይ በተባለ ስፍራ የመጀመሪያውን ድርጅት የከፈተው ማክዶናልድ በሩሲያ ወደ 62,000 የሚደርሱ ሰራተኞች እንደነበሩት ተመልክቷል። ይህ ውሳኔ ማክዶናልድን በሚሊዮኖች የሚቆጠሩ ገቢውን የሚያሳጣ መሆኑ ተገልጿል። ሌላው መሰረቱን በሲያትል ዋሽንግተን ያደረገው ስታርባክስ ቡና በሩሲያ የሚገኙ ወደ 130 የሚደርሱ የቡና መጠጫና መሸጫ ቤቶችን መዝጋቱን አስታውቋል። የንግድ አገልግሎታቸውን በከፊልም ሆነ ሙሉ ለሙሉ እንደሚዘጉ ካስታወቁ ድርጅቶች መካከል ተቀናቃኞቹ ኮካኮላና ፔፕሲ ድርጅቶች እንዲሁም እንደ KFC እና ፒዛ ሃት የመሳሰሉት እንደሚገኙበት ተገልጿል። ከዩናይትድ ስቴትስ ውጪም ዓለም አቀፉ የቢራ ጠማቂ ሄኒከንን ጨምሮ እንደ ሼል፣ ቶዮታ፣ ኒሳን፣ ሆንዳ፣ ቦይንግ፣ ኤርባስ ከፋይናንስ አገልግሎትም እንደ አሜሪካን ኤክስፕረስ፣ ቪዛ፣ ማስተር ካርድ እንዲሁም ኔትፍሊክስ እና አፕል፣ ጉግል እና ቲክታክ የመሳሰሉት በርካታ የንግድና የቴክኖሎጂ ድርጅቶች ተመሳሳይ እርምጃ የሚወስዱ ወይም ለመውሰድ በዝግጅት ላይ መሆናቸውን አስታውቀዋል። የእስራኤል ፕሬዝዳንት አይዛክ ሄርዞክ በዛሬው ዕለት የሁለት ቀናት ጉብኝት ለማድረግ ቱርክ መግባታቸው ከ10 ዓመት በላይ ቀስቅዞ የቆየው ግንኙነታቸውን መሻሻል ማሳየቱ ምልክት ነው ተብሏል። የእስራኤሉ ፕሬዝዳንት አንካራን የሚጎበኙት ቱርክ እስራኤል በጋዛ ያደረገችውን ጥቃት በመቃወም እንደ አውሮፓ አቆጣጠር በ2018 ኤምባሲዋን ከእስራኤል ማስወጣቷ ከተነገረ ወዲህ ለመጀመሪያ ጊዜ መሆኑን ተመልክቷል። ከአካባቢው ፖለቲካ እየተነጠለች መሆኗን የሚያሳስባት ቱርክ በስልጣን ዘመናቸው በሙሉ የፍልስጤማውያን ደጋፊ በመሆን የሚታወቁት የቱርክ ፕሬዝዳንት ጠይብ ኤርዶጋን ቱርክ የሐማስ መጠጊያና መንቀሳቀሻ ስፍራ እየሆነች ነው የሚለውን የእስራኤልን ስጋት አስመልክቶ ጥያቄ እንደሚቀርብባቸው ተገምቷል። ይሁን እንጂ ባለሙያዎች ቱርክ በመካከለኛው ምስራቅ ልትጫወተው የምትችለው ሚና የተረዳችው እስራኤል በተለይም የጋራ ስጋታቸው በሆነው ኢራን የኒውክሌር ስምምነት ጉዳይ ላይ አብረው የመስራት ፍላጎት እንደሚኖራቸው አመልክተዋል። ዋሽንግተንም በሁለቱ አገሮች መካከል የታየውን መቀራረብ ተስፋ የሚያሳድር መሆኑን ገልጻለች። አሜሪካ ድምጽ ያነጋገራቸው ተንታኞች ግን የእስራኤሉ ፕሬዝዳንት ጉብኝት በቱርኩ ፕሬዝዳንትና በእስራኤል ጠቅላይ ሚኒስትር ወደፊት ይደረጋል ለተባለ ጉንኙነት የመጀመሪያው እርምጃ መሆኑን ተናግረዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት የካቲት 30 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። አሁን ወደ ቀዳሚው የአብይ ርዕሳችን እናልፋለን። በአማሮ ወረዳ ልዩ ወረዳና የገላን ወረዳ ነዋሪዎች ላይ የኢትዮጵያ መንግስት ኦነግ ሸኔ በሚላቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው በሚጠሩ ታጣቂዎች የሚደርስባቸው ጥቃት እየተባባሰ መምጣቱን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናገሩ። በዝቡ ላይ የሚደርሰውን ኢሰባዊ ጥቃትና ጉዳት መንግስት ችላ ብሏል ሲሉም የክልሎችና የፌደራል መንግስት ወቅሰዋል። ዮናታን ዘብዲዮስ ዝርዝራለሁ።
አቶ አማሪ ገብረ ሚካኤል የአማሮ ልዩ ወረዳ የኬለ ከተማ ነዋሪ ናቸው። ከምዕራብ ጉጂ ዞን ገላናና ሱሮ በርጉዳ ወረዳዎች በሚነሱ ታጣቂዎች የሚፈጸመው ጥቃት ህዝቡ በቃላት በማይገለጽ ሰቆቃ ውስጥ እንዲኖር አድርጓል ብሏል።
በጣም ሰው እየሞተ ከብት ሲጠብቅ ይሞታል፣ በሬ ጠምዶ ሲያርስ ይሞታል፣ ሰቴድ ሲወቃ ይሞታል፣ ሲያቂድ ይሞታል፣ ውሃ ለማጠጣት ከብትን ለማጠጣት ሲሄድ ይሞታል። በጣም እንደሚያለ ነው። እንኳን ፖሊስ ትላንት ወዲያ ሄደው ገደል እኮ ዋሎ የሚባል ቦታ ይዞ ነው የሄዱት። ሁሉም ቦታ ተሰራጭተው ይሄ ሸኔ የሚባል ክሮኑ መጥቶን የሚጨርሰው።
ጥቃቱ የሚፈጸመው በኦነግ ሸኔ ብቻ ሳይሆን የተቀናጀ ባሉት በኦሮሚያ ክልል መንግስትና በጉጂ አርብቶ አደሮች በሚሰጣቸው ድጋፍ ነው ማለትም ስለተገደሉ ሰዎች ተናግሯል።
በየአቅጣጫ መንገድ ተዘግቶ ልክ መውጫ አጣ ነው ያለች። ይሄ ጦርነት ከጀመረ እግዚአብሔር ጠብቆ ነው የተረፈውም ያለው እንጂ ምንም ተስፋ የለውም። አማሮ
አርሶ አደሮች፣ ነጋዴዎችና በተለያዩ የዕለት ገቢ በሚያስገኙ ስራዎች ይተዳደሩ የነበሩ የወረዳው ነዋሪዎች በጥቃቱ የተነሳ ስጋት ውስጥ በመሆናቸው ስራ ማቆማቸውና ለረሃብ መጋለጣቸውን አስረድተዋል።
በጣም ራብ አለ። የት ሆኖ ያርሳል? ለማረስ ሲሄድ መንገድ ላይ ስለሚገደል እንጃ ከዚህ በኋላ ያለው ነገር ምን እንደሚኮን አይታወቅም። ሁሉም ነገር ውድ ነው፣ በጣም ውድ ነው። እንዴት አድርጎ ብዙ ሰው በራብም እንደሚያልቅ ነው። የሚቀበል ምላሽ የለም እኮ የበሰለ እህል የለም። ያው የሚረዱ ሰዎች ትንሽ ይረዳሉ መሰለ ተፈናቃዮች፣ ለተፈናቃይም ሙሉ እየደረሰ አይደለም።
ለደህንነት ሲባል ስሜ በመገናኛ ብዙሃን እንዳይገለጥብኝ ያሉት የአርባ ዓመት ጎልማሳና የአራት ልጆች አባት እንደሆኑ ተናገሩት። በምዕራብ ጉጂ ዞን የገላና ወረዳ ነዋሪ በበኩላቸው ጥቃቱ የተፈጸመ ያለው በጉጂ አርብቶ አደሮችም ላይ ጭምር መሆኑን ተናግሯል።
ገላና ወረዳ ታውቃለህ፣ ግድና ጉጂ ልታ በጣም ችግር ላይ ነው ያለ ነው። በሸንዴ ምክንያት የተባለ ለዚህ የሚመጣ መኪናም ተከለከለ፣ ወደ አማሮ መሄድ መንገድም ተቋረጠ። ቢሮ ርግጅ የነበረ መከረም
ሰርቼ ቤተሰቦችንም የማስተዳደርበትንም ስራ መስራት አልቻልኩም፣ ከቤት የምንወጣውም በስጋት ነው ብሏል። ህዝቡም ለራብ ተጋልጧል ሲሉም ተናግሯል።
በመንግስት ደረጃ ይሄ ነገር የእኛን ችግር ሰው መስማት አልቻለም ወይ? የእኛ ነገር አሳልፎ መንግስት አሳልፎ የሚናገር ሰው የለ። ይህን ድምጼ ቢሰሙ ራሱ እኔ ራሱ ያሳስረኛል ጉዳዩ ማለት ነው። በጣም እየፈራው ነው ይህን ነገር የሚናገረው ራሱ። ወረዳ ያለ ሰው የህዝብ ችግር አይረዳም። ከቶሬ እስከ ኮምቦልቻ ብቻ የሚመጣ መኪና ራሱ አሁን ዝግ ነው። ለህዝብ ብሎ መንግስት የሚለቆ እርዳታ እዛው ነው የሚያርፈው። ካድሬ ተስማምተው እዛ ሽጦ ይጨርሳል። ምንም በቃ እዚህ በጣም ስቃይ ከፍተኛ ላይ ነው። በዛ ዝናብ የለም። በቃ በረሃብ በምን ሰው በጣም እየተቸገረ ነው።
ከወረዳው ዋና ከተማ ቶሬ ውጪ በኦነግ ሸኔ ቁጥጥር ውስጥ የገቡ 17 ቀበሌያት እንዳልተለቀቁና የቀበሌ ገበሬ ማህበር ጽህፈት ቤቶችም ስራ ካቆሙ መሰንበታቸውንም ገልጧል።
ምንም የመንግስት አካል የትም ቀበሌ እንደ ገላና ወረዳ መግባት አይችልም። ሁሉም በቃ ተቆጣጠሩ ማለት ነው። እነሱን ራሳቸው ካቢኖች ይደብቃሉ።
ከገላና ወረዳ ተሻግረው ሱሩ በርጉዳ የሚባለውን ለመያዝ እንቅስቃሴ እያደረጉ መሆናቸውን አስታውቀዋል። ከቀናት በፊትም 3 የሱሩ በርጉዳ የመንግስት የስራ ኃላፊዎች በቡድኑ መገደላቸውም ጠቅሰዋል። የራሳቸውን የኦሮሞ ነጻነት ሰራዊት ብለው ከሚጠሩት ቡድን ምላሽ ለማግኘት በእጅ ስልካቸው ላይ ያደረግነው ሙከራ አልተሳካም። ከኦሮሚያ ክልል ምዕራብ ጉጂ ዞንና ወረዳ ባለስልጣናት መረጃ ለማግኘት ቢሞክርም አንዳንዶቹ ራሳቸው ስጋት ውስጥ መሆናቸውን ገልጠው መረጃውን ከሰጡ ተመሳሳይ ጥቃት እንደሚፈጸምባቸው አስታውቀው ህዝቡ ላይ እየደረሰ ስላለው ጥቃት መረጃ ከመስጠት ተቆጥቧል። የአማራ ወረዳ የሰላምና የጸጥታ ጽህፈት ቤት ኃላፊ መቶ አለቃ ስላሴ ሽሎ በበኩላቸው ጥቃቱ መፈጸም ከጀመረ የመቆይቱን ጠቅሰው ስጋቱ ከቀን ወደ ቀን እየጨመረ መሄዱና እልባት እንዳላገኘም ተናግሯል።
አሁን ያለው ነገር በጣም አስቸጋሪ ነው። ተደራጅቶ የመምጣት ወጣቱ በተለይ በመደራጀት ያው ቀጠና ላይ እየተንቀሳቀሱ ነው ያሉት።
አያይዞም ከጥቃቱ ተነሳም የ17 ቀበሌያት ነዋሪዎች ከቀያቸው መፈናቀላቸውን አስታውቀው ቡድኑ የሚያደርገው ጥቃት ለማስቆም ከቡድኑ ጋር የሚዋጋ የክልልም ሆነ የፌደራል የመንግስት ጸጥታ ኃይሎች አለመኖራቸውን ተናግሯል። የከፍት ዝርፊያ መፈጸም፣ የግጦሽ መሬት ውስጥ እሳት መስደድ፣ ቋሚ አትክልቶችን መጨፍጨፍና የመሳሰሉ ወንጀሎች እንደሚፈጸሙ የተናገሩት መቶ አለቃ ስላሴ ችግሩ መፍትሄ ያልተበጀለት ከኦሮሚያ ክልል መንግስት ለጉዳዩ የተሰጠው ትኩረት ባለመኖሩ ነው ብሏል።
የኦሮሚያ ጸጥታ ኃይልና የደቡብ ጸጥታ ኃይል በአንድነት ኦልሬዲ አንዱ የአንዱን ድንበር አይሻገርም። ልዩ ኃይል ከልዩ ኃይል ጋር ድንበር ተሻግሮ የመገናኘቱ ነገር የለም። ሊገናኙም የሚችሉት በሌላ ገለልተኛ አካል ከነሱ ጋር ሆኖ በኮማንድ ፖስት አንድ ሲሆኑ ነው ሊገናኙ የሚችሉት እና ይህን ያስተሳሰረ ሰው ነው የሌለው።
በጉዳዩ ላይ ከመንግስት ባለስልጣናትና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ምላሽ ለማግኘት ያደረግኩት ሙከራ አልተሳካም። በተመሳሳይ የምዕራብ ጉጂ ዞን የጸጥታ ቢሮ ኃላፊ አቶ ኤሌማ ዋቆ፣ የምዕራብ ጉጂ ዞን ምክትል አስተዳዳሪ አቶ ዋሬ ገዳም፣ የገላና ወረዳ ዋና አስተዳዳሪ አቶ እስራኤል አሊ፣ የዱጉዳ ዳዋ ዋና አስተዳዳሪ አቶ ታደሰ ሀለከ እንዲሁም የኦሮሚያ ክልል የኮሙኒኬሽን ኃላፊ አቶ ኃይሉ አዱኛ የእጅ ስልካቸው ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካልንም። በሌላ በኩል ሰሞኑን በተመሳሳይ በታጣቂዎች ፈጸማል ስለተባለውና ነዋሪዎች ያቀረቡትን አቤቱታ በተመለከተም የፌደራል መንግስት ኮሙኒኬሽን ሚኒስትር ዴታ አቶ ከበደ ደሲሳ በታጣቂዎች ጥቃት ምክንያት ህብረተሰቡ እስከ መቼ በስጋት ውስጥ ይኖራል ተብሎ ለተጠየቁት በሰጡት ምላሽ ተከታዩን ብሎ ነበር።
ህብረተሰቡ ተቸግሮ ተሰቃይቶ የሚምልበት አጋጣሚ ይኖራል። ከዚህ ጎን ለጎን ግን አልፎ አልፎ የአሸባሪ ቡድን ሴል በገንዘብ በመደለል በተለያዩ ጥቅማ ጥቅሞች በመደለል እና በተለያዩ ትስስሩ ማህበራዊ ትስስሮች ይህንን ቡድን የመደበቅና አሳልፎ ለመንግስት የጸጥታ አካላት ያለመስጠት አዝማሚያዎች አሉ። ማህበረሰቡ ማድረግ ያለበት ይሄ ቡድን በዋናነት እታገልለታለሁ የሚለውን ወገን ነው እየጎዳ ያለው። በተለይ የኦሮሞን ህዝብ ነው እየጎዳ ያለው። ይህንን ቡድን መዋጋት ያለበት ህብረተሰቡ እንደሆነ አልመሆነም ቢገባኝ፣ ከራሱ አካባቢ ማጽዳት መቻል አለበት። ለመንግስት የጸጥታ አካላት አሳልፎ መስጠት መቻል አለበት። እንደሱ ካሉና መንግስት በየቀበሌ በየአካባቢው እየዞረ መንደር ለመንደር እየዞረ መከላከያ ሰራዊት እያንዳንዱን ቤዝ ሊጠብቅ አይችልም።
አድማጮች፣ ነዋሪዎቹ የሚያነሱትን ቅሬታ በተመለከተም ከመንግስት አመራሮች ምላሽ ለማግኘት ሙከራችንን እንቀጥላለን። ምላሽ እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። አሁን የትንታኔው መጽሔት ይቀጥላል። በጦርነት ውስጥ ጥቃት የተፈጸመባቸው ሴቶች ድጋፍ እንደማይደረግላቸው ተናገሩ። የህወሓት ታጣቂዎች ምስራቃዊ የአማራ ክልልን ተቆጣጥረው በነበሩበት ወቅት ጾታዊ ጥቃት ተፈጽሞባቸዋል ለተባሉ ቁጥራቸው ከ500 የሚበልጥ ሴቶች የሕክምናና የምክር አገልግሎት እየተሰጠ መሆኑን የደሴ ሪፈራል ስፔሻላይዝድ ሆስፒታልና የኢትዮጵያ ቤተሰብ መምሪያ አስታውቀዋል። ተጎጂዎቹ ሴቶች ከደረሰባቸው የአካልና የስነ ልቦና ጉዳት በምክርና በሕክምና እና እያገገሙ መሆናቸውን ቢገልጹም ኑሯቸውን ለማስቀጠል የሚያስችል ድጋፍ ግን እንዳልተደረገላቸው ተናግረዋል። በተመሳሳይ ሁኔታ ቀደም ሲል ትግራይ ውስጥ ሲካሄድ በነበረው ጦርነት ወቅትም ተመሳሳይ ጥቃቶች እንደተፈጸሙባቸው የተነገረ ሴቶች በከበደ ችግር ላይ መሆናቸው ተዘግቧል። እንዲህ አይነት ጥቃቶች በጦርነት ውስጥ ተደጋግሞ ሲፈጸሙ እንደሚታይ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍሳ ተክሌ ሰሞኑን ለአሜሪካ ድምጽ በሰጡት ቃል አስረድተው ነበር። መስፍን አራጌ ዝርዝሩን ይዟል።
በደሴ ከተማ ሳላይሻ አካባቢ ኗሪ የሆነችው የ24 ዓመቷ አጣት ከጥቃቱ ባሻገር በመስተንግዶ ከሰዎች በማበረታቻነት እየተሰጣት ያጠራቀመችውን 1800 ብርም ደፋሪዎቿ እንደወሰዱባት ጠቅሳለች።
ቤት ውስጥ ቁጭ ባልኩ ሰዓት ነው የመጡት። መጀመሪያ ሰዓት ብር አምጪ ነው ያሉኝ። ከዛ ብር የለኝም ባልኳቸው ሰዓት ፖርሳይን ያለውን ነገር ሁሉ የመፈተሽ እንትን ነበራቸው። ብሩን ካገኙት በኋላ ለሶስት ነው በቃ እጄን አንዱ እጄን ሲቀውለምም አንዱ በቃ እግሬን ሲይዝ በቃ እንደዚህ በጣም አጸያፊ ነገር ነው የፈጸሙብኝ። ብቻዬን ነበር የምኖረው። መንቀሳቀስ አይችልም እጄ ብዙ ሰዓት እንደዚህ ቆለማሚ ማለት ነው። እጄን ወደ ኋላ ነው እንትን ያሉኝ ለሁለት ይዘው ነው አንዱ እየደፈረኝ እያለ በጣም ብዙ ነገር ነው ብቻዬን ብር ማስገብኝ ራሴን ማንገላተው ነው ለሶስት የደፈሩ።
በጥቃቱ ወቅት እጇ ላይ የደረሰው ጉዳት እስካሁን አለመዳኑን የምትገልጸው ወጣቷ ጥቃቱን ተከትሎ ራሷን ለማግለል ተገዳ እንደነበር ታስታውሳለች።
በቃ ይከብደኛም ብቻ በጣም ያሳፍረኛል የሰሩኝ ነገር እና በቃ ጎረቤት ምን ሆነሽ ነው ምናምን ሲል ወድቄ በቃ እንደዚህ ምን የሚሆንኩት ነገር የለም ደብቄ ነው መኖር ሞራኒ በጣም ብቻ ዝቅ ሳረው ይሄን ነገር ለመናገር በጣም ይከብደኛል ብቻ። በቃ ልብስ ምናምን ማሳደበው ጎረቤት ነው ማሳደበው ምንም ነገር በእጄ ላይ ብር የለኝም ወስደውታል። ቤተሰብ ስራ ስለሌለ ነው በቃ እንደዚህ ላኩልኝ ወንድሞቼንም እህቶቼንም እንደዛ እያልኩ ነው መኖረው።
በተሰጣት የምክር አገልግሎት መጽናናትም መረጋጋትም እንዳገኘች የምትናገረው ወጣት ተመሳሳይ ጉዳት የደረሰባቸው በምክር አገልግሎቱ ተጠቃሚ እንዲሆኑ መክራለች።
ከጎናችን ሰው አለ ማለት ነው በቃ እንደዚህ እህትም በቃ ወንድምም ለኛ እየተባበሩ ነው ስለሆነ በቃ ወደዚህ መጥተው ምክር እንዳገኙ በጣም ፈልጋለሁ።
ደሴ ከተማ ሸላ አካባቢ ኗሪ የሆነችው ሌላዋ የ24 ዓመት ወጣት በተመሳሳይ ሁኔታ በአራት ሰዎች ህፃን ልጇ ፊት ተገዳ መደፈሯን አስረድታለች።
ልጅ ለማሳደግ ስንል ውሃ እየቀዳን ፓይላንድ እየሞላን ሁሉ እንሸጥ ነበር። ያንን የምንሸጥበት ማታ ላይ መጡና ይወስዱብናል። እዚህ እያለቀሰች እያየች ሁሉ ነበር ያ ነገር ሲሆን የነበረው። ሶስት ነበሩ። ከዛ ድጋሚ ሲመጡ ደግሞ አራት ሆነ መጡ። እና እዚህ ራሱ እያለቀሰች እንዱ ልጅ እያየች እንኳን ስትላቸው ያ ምንድንም አይሰሙ እንዲረዱ የማይሞክሩ በዛ ሰዓት ነበር። እዚህ ራሱ እስካሁን ድረስ ውስጡ አለ ያ ነገር። አሁን ላይ ራሱ መሳሪያ ያዘ ሰው ስትል እነዚያ ሰዎች ናቸው እናቴ ነው የምትለው እስካሁን ድረስ ማለት ነው።
በተለይ ማህበራዊ መገለሉና የአንዳንዶች የተዛባ ሚዛን ጎርቶኛል ባይነች ወጣቷ።
አንዳንዱ ሰው ወደህ ያደረግ ይመስላቸዋል። አንዳንዱ ያዝንልሃል ፈልገው አይደለም። አንዳንዱ ደግሞ በጣም አይምሮህን የሚነካ ነገር የሚናገርሃል። አንተ ፈልገው እንደሄድክ ነገር ያንን ሰው የሚያደርጋል። ግን ማንም ፈልጎ ይህንን ነገር የሚያደርግ የለም። ግማሾቹ ራሱ ከጁንታ አርግዛለች ሁሉ የሚል ሰው ነበር በሰዓቱ ማለት ነው። እና በጣም ይከብድ ነበር።
በደም ግፊት ምክንያት የግራ እጃቸውና እግራቸው መንቀሳቀስ የማይችሉት ሌላዋ የደሴ ከተማ ኗሪ ደግሞ በወለዱ ወራት ውስጥ ጾታዊ ጥቃቱ እንደተፈጸመባቸው ገልጸዋል።
የአራቱ አራስ ነበርኩ። ወደ አኗ ደግሞ መሄድ አይችልም እግሬ ማለት ነው። መጀመሪያ አንድ ሆኖ መጣና ጠየቀኝ። ማን ጋር ነው የምትሆነው አለኝ። ልጅ ያለኝ እንደዚህ የ12ኛ ክፍል ተማሪ ልጅ እሱን ይወስዱብኛል ስለምን ጓደኞች ባላኩት እና ያን ልጅ አቀፌ ቁጭ እንዳልኩኝ መጣ። ከዛ መጣና ምን እየሰራሽ ነው አለኝ። አንተዬ እራት ልበላ ነው ብስኩት ነው ብስኩት ሰጥቶኝ ነው አልኩት። ልጁን አስቀምጪው አለኝ። ልጁ እኮ እንደምታየው አይቀመጥም ህፃን ነው አያውቅም አልኩት። ስለው ልጁን ትፈልገዋለሽ አለኝ። አዎ እፈልገዋለሁ ልጁንማ እፈልገዋለሁ እንድትፈልገውም አልኩት። ልጁን ከፈለግሽው እዛ ፍራሽ ላይ አስቀምጪው አለኝ። እነዛኞቹ የበራፍ ላይ ሆነው አራቱ ውሪ 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 ይላሉ። አረ ቀስኩሪ አልኩኝ። 30 ገሪ ብትይ ማንም አይደርስልሽም አለኝ። አንተዬ አራስ ነኝ እኮ ይኸው ደሜ አልደረቀም ገና ወላሂ እውነቴ ነው ደሜ አለ። አረ ፖዘቲቭ ነኝ አልኩት። ደግሞ ይተወኛል ብዬ ማለት ነው መድኃኒቱን ላሳይ አልኩት። ስለሱ አልተቀየርሽም አለኝ። አንደኛው ግጥም አድርጎ ይዞ አንደኛው ሲገናኝ እነዛ ይመለከታሉ። እኔ አምስቱም ናቸው የተገናኙ አምስቱም ናቸው።
የደሴ ሪፈራል ስፔሻላይዝድ ሆስፒታል ስራ አስኪያጅ ዶክተር ሃይማኖት አየለ ከታህሳስ 10 ጀምሮ በአንድ አገልግሎት ማዕከል ውስጥ በሚስጥራዊ ሕክምና የምክር አገልግሎት ክፍል ጾታዊ ጥቃት ለደረሰባቸው ሴቶች የምክርና ሕክምና አገልግሎት እየተሰጠ መሆኑን ጠቅሰዋል። እንደ ዶክተሯ መግለጫ እስካሁን በተለያየ እድሜ ክልል የሚገኙ 300 ሴቶች አገልግሎቱን አግኝተዋል።
አንዳንዶች እርግዝና ተፈጥሮባቸው ወደ አፖርሽንም የገባሉ፣ እርግዝናውም ይቀጥላሉ፣ እስከ ላሊበላ ድረስ ያሉት የመጣሉ ብዙ ሰዎች ደግሞ ከተማ ላይ ሆነው መገለሉን እና አንዳንድ የደረሰውን ነገር የከተማ እንዲህ ተጋላጭነቱን ወሬውን በመፍራት ደግሞ ሜክስቶስ ሄዱ ይሉናል፣ የፍጭ ሄዱ ይሉናል። ይሄዱም እንዳሉ እርግጠኞች ነን፣ አውቀናል። ከሪፖርታቸው እንደሰማ ነው አገልግሎትን በሚያገኙበት ክፍል ዙሪያ ማለት ነው።
ጥቃቱ ያስከትለውን ስነ ልቦና የተጽዕኖ የከፋ ሲሉ ገልጸውታል ዶክተሯ።
ትዳራቸውንም አጥተዋል፣ ጓደኛቸውንም አጥተዋል። ይሄ ስለደረሰባቸው መገለሉ ማህበራዊ ጫናውና ስነ ልቦና የስብራቱ ከባድ ነው። በተለይ ረጅም ጊዜ በዛ አንድ አራት አምስት ወር የቆዩባቸው አካባቢ ከፍተኛ የሆነ ማህበራዊና የስነ ልቦናዊ ጫና ደርሶባቸው ነው ያገኘ ነው።
መሰረቱን እንግሊዝ ሀገር ያደረገው አብሮነት የተባለ የበጎ አድራጊዎች ስብስብ ጾታዊ ጥቃት ለደረሰባቸውና በደሴ ሆስፒታል አገልግሎቱን በማግኘት ላይ ላሉ ከ300 በላይ ሴቶች ከ300 ሺህ ብር በላይ ወጪ በማድረግ የማነቃቂያ ስልጠና፣ የምግብ አቅርቦትና ወደ ሕክምና ተቋም እንዲመጡ የትራንስፖርት ወጪያቸውን የመሸፈን ስራ መስራቱን የአብሮነት ስራ አስፈጻሚ ሲስተር ሙልያ ባተ ከለንደን ለአሜሪካ ድምጽ አስተውቀዋል።
በጦርነት ለተጎዳው ወገናችን እርዳታ አድርገናል። በተለያዩ ከተሞች አንዱ ካደረግናቸው 1.3 ሚሊዮን የሚጠጋ ለድሃ ድሃዎች ተብሎ ደሴ ላይ ለተመረጡ በቀበሌዎች እገዛ አድርገናል። ጥቃት ለተደረገባቸው እህቶች፣ እናቶች፣ ወንዶች፣ ሴቶች ድጋፍ አድርገናል። ብዙም ባይሆን
እነዚህን ሰዎች በዘላቂነት በማቋቋም የበኩላቸውን ድርሻ ለመወጣት ምን ያህል ዝግጁ ናቸው?
ለህክምና የሚመጡት ከወልዲያ፣ ከመርሳ፣ ተወልደሬ፣ ኮምቦልቻ፣ ለማጣ፣ አምባሰል፣ ረባቦ፣ ውጫሌ፣ ደሴ፣ ሀይቅ፣ ኩታበር፣ ሀብሩ፣ ወረይሉ፣ ጠባሴ በጣም በጣም በሚገባ ሁኔታ በአጽንኦት እና በአትኩሮት መሰራት ያለበት ይመስለኛል። ይህ በጋራ ቆመን በጋራ የምንሰራበት እድል አለ። ሌሎች ኢትዮጵያችንም ወንድሞቻችንም መጥተው ይሄንን ያዩ አሉ። በጋራ ሆነን ልንደርሳቸው ይገባል የሚል እንትን አለኝ። ሌላው እናት ሀገር ናት። ሴት ልጅ እየተደፈረች የሚቀጠልበት ሀገር መሆን የለበትም ብዬ አምናለሁ። ቢዘገይም እህቶቻችን እናቶቻችን ፍትህ የሚያገኙበትን እንሰራለን ብዬ አምናለሁ።
በኢትዮጵያ ቤተሰብ መምሪያ ሰሜን ምስራቅ አካባቢ ጽህፈት ቤት የክትትልና ምዘና ባለሙያው ጅላል ሁሴን በበኩላቸው እንዳስታወቁት በአፋር ሎጊያ ሰመራ፣ በሰሜን ወሎ ወልዲያ፣ በሰሜን ሸዋ ደብረ ብርሃን፣ በደቡብ ወሎ ኮምቦልቻና በደሴ ከተሞች በሚገኙት ቅርንጫፍ ክሊኒኮቹ ጾታዊ ጥቃት ለደረሰባቸው 205 ሴቶች የምክርና የሕክምና አገልግሎት ተሰጥቷል። ከነዚህ ውስጥ 101 በደሴ ሚስጥራዊነቱ የተጠበቀ ልዩ የሕክምና መስጫ ክሊኒክ ውስጥ ነው አገልግሎት ያገኙት።
የሕክምና አገልግሎቱ የተሟላ ነው ለማለት የሚያስችል አይደለም። ምክንያቱም በችግሩ ወቅት አብዛኞቹ የአገልግሎት መስጫ ክሊኒኮቻችን ዘረፋ ተፈጽሞባቸዋል፣ ንብረቶቹ ወድመዋል። የደሴውን እንኳ ብቻ ለይተን ብናይ አገልግሎት የምንሰጥባቸው ክሊኒኮቻችን አምቡላንስን ጨምሮ የተለያዩ የህክምና ቁሳቁስ፣ የመድኃኒቶች በከፍተኛ ሁኔታ ነው የወደሙትና የተዘረፉት። ስለሆነም አሁን አገልግሎት እየሰጠን ያለ ነው ባለን እና ከዋናው መስሪያ ቤት ባገኘነው እገዛ መሰረት እንዲሁም እየተተገበሩ ባሉ የኢመርጀንሲ ፕሮጀክቶች ድጋፍ መነሻነት ነው።
ጾታዊ ጥቃቱ መድፈርንና ድብደባን የሚያካትት መሆኑን የሚናገሩት ደግሞ በኢትዮጵያ ቤተሰብ መምሪያ የደሴ ሚስጥራዊነቱ የተጠበቀ ልዩ የህክምና መስጫ ክሊኒክ የህክምና አገልግሎት በመስጠት ላይ የሚገኙት ሰለሞን ፍስሐ ናቸው።
በዋናነት እርግዝና የተፈጠረባቸው ሰዎች አሉ። ሁለት ሰዎች ጋር ኤችአይቪ በደማቸው ውስጥ የተገኘበት ሁኔታ አለ። እንግዲህ ከእነሱ ጋር ተያይዞ ከዛ በፊት ነፃ የነበሩ ከመደፈሩ በኋላ የመጣ ነው። ከዚህ ከጉበት ቫይረስ ጋር ተያይዞ የተገኘባቸው እንግዲህ ቁጥራቸው ይህን ያህል ነው ብዬ መናገር አልችልም። ብዙ አሉ። እርግዝና የፈጠረባቸውም አንዱ ለሰዎች ውርጃ የማይመች ስለሆነ ከኛ ቀን በላይም ስለሆነ ወደ ሰው ሪፈራ ያልናቸው ሰዎች አሉ። እንወልደዋለን እንግዲህ አማራጭ የለንም ያሉም ሰዎች አሉ። ሌሎቹ ግን በህክምና ደረጃ የሚታከሙትን ህክምና ያከምንበት ሁኔታ ነው ያለ። ብዙዎቹ አባላዘር በሽታ ተጠቂ ሆነዋል። እነሱም ደግሞ መድኃኒቶቹ ብዙ ጊዜ ውድም ስለሆኑ የትኛውን ቦታ ላይ ስለማይገኙ እንደ አጋጣሚ እኛ ክሊኒክ አልነበሩ እና ውጭ ገዝተው እንዲጠቀሙ ነገር ግን ሪሲት አንጥተው በእኛ በኩል ሂሳቡ የተወራረደበት ያሉበት ሁኔታ ነው ያለው።
የጥቃት ሰለባ ሆነዋል የተባሉት ሴቶች ከፍተኛ ኢኮኖሚ ችግር ውስጥ እንደሆኑ እና መንግስት እንዲያቋቁማቸው የጠየቁ ሲሆን የክልሉን የሴቶች ህጻናትና ማህበራዊ ጉዳይ ቢሮ በጉዳዩ ላይ ለማናገር ሙከራ እያደረግን ነው። እንደተሳካልን እንመለስበታለን። ጥቃት ለደረሰባቸው ሴቶች የምክርና የህክምና አገልግሎት የሚሰጠው በነጻ ሲሆን የደሴ ሪፈራል ስፔሻላይዝድ ሆስፒታልም ሆነ በኢትዮጵያ ቤተሰብ መምሪያ የሰሜን ምስራቅ አካባቢ ጽህፈት ቤት ክሊኒክ የህወሓት ኃይሎች አድርሰዋቸዋል በተባሉ ውድመትና ዘረፋ ምክንያት አገልግሎቱን በተሟላ ደረጃ ለመስጠት የሚችሉበት ቁመና ላይ እንደማይገኙ ጠቅሰው የድጋፍ ጥሪ አስተላልፈዋል። የክልሉም ሆነ የፌዴራል መንግስት ህወሓትን በጾታዊ ጥቃት፣ በጤና ተቋማት ዝርፊያና ውድመት በተደጋጋሚ የከሰሰ ሲሆን ከህወሓት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በሌላ በኩል በዚህ ጦርነት ውስጥ በሴቶች ላይ በሁሉም ወገኖች ጥቃቶች ተደጋግመው መፈጸማቸው የሚሰማው ለምን እንደሆነ ሰሞኑን በአሜሪካ ድምጽ ተጠይቀው የነበሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሐ ተክሌ የሚከተለውን መልስ ሰጥተው ነበር።
ብዙ ጊዜ ጦርነት የሚካሄድበት ጊዜ በተለይ እርስ በርስ ጦርነት የሚኖርበት ጊዜ አንደኛ የህግና የስርዓት መጥፋት ክፍተት ይፈጠራል። በዚህ ጊዜ እንግዲህ ማንኛው መሳሪያ ያለው ሰው ሌላ ማድረግ የማይችለውን ነገር ለማድረግ ይሞክራል። ስለዚህ የሚያገኛቸውን ሴቶች፣ ወንዶችን ሊሆን ይችላል ጾታዊ ጥቃት የማድረግ ነገሮች ሊታዩ ይችላል። ከዛ ውጭ ደግሞ ጾታዊ ጥቃት ሌላው ስነ ጾታ ስርዓታችን መገለጫ ነው። በተለይ በጦርነት ውስጥ እና በዚህ ጊዜ ላይ ወንዶችን ካገኙ ጠላት ናቸው ብሎ የሚያምናቸውን ብዙዎቹን መግደል ነው። ትግራይ ውስጥ ሆነ አማራ ክልል ውስጥ ያየ ነው። ጥቃት ሲፈጸምባቸው ወንዶችን ያገኛቸውን የመግደል ነገር አለ። ሴቶች ሲሆኑ ግን የበለጠ ከባድ ጉዳት ከማድረግ ሳንሳፍና ጠላታቸውን የመበቀል አይነት ስምበ በማለት ሴቶችም ደግሞ አስከፊ የሆነውን አስገድዶ መፈጸም ነገር አለ። ሌላው እንግዲህ ያው የተለያዩ የህብረተሰብ ክፍሎች በተለይም ደግሞ የብሔሮች በመሀላቸው ጥላቻ ሲሆን ጥላቻቸው የሚገልጹበት መንገድ ሊሆን ይችላል እና አንፎርቹኔትሊ በእነዚህ ጥላቻ እንግዲህ በሴቶች ላይ በሚፈጽሙት እና በሴቶች እና በህፃናት ላይ ብዙ ጊዜ እንደዚህ አይነት ነገሮች ናቸው። ኢትዮጵያ ውስጥ ብቻ አይደለም፣ ብዙ ቦታዎችም ላይ እንደዚህ ነገር ሲፈጸም እናያለን። ምናልባት የኢትዮጵያ የባሰ ሊሆን ይችላል። ምናልባት ከስር ያለውን ጥላቻ መጠን የሚያሳይም ሊሆን ይችላል ብዬ አስባለሁ።
ወደ ቀጣዩ ዘገባችን እንለፍ። የኢትዮጵያ መንግስት የትግራይ ኃይሎችና ሌሎችም የታጠቁ ኃይሎች ለሰሜን ኢትዮጵያው ቀውሶች መቀጠል ምክንያት እየሆኑ ነው ያለውን ሁከትና የበደል አድራጎቶች እንዲያቆሙ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሚሼል ባሽሌ ተማጽኖ አቀርበዋል። በዚህ ዙሪያ ሊሳ ሽሌን ከጄኔቫ ያደረሰችንን ዘገባ ቆንጂት ታየ ታቀርባለች።
በሰሜን ኢትዮጵያ እየተባባሱ ያሉት የሰብአዊ መብቶችና የሰብአዊ ደህንነት ቀውሶች አሳሳቢ መሆናቸውን የተባበሩት መንግስታት ድርጅቷ የሰብአዊ መብቶች ኃላፊ ትናንት ተናግረዋል። በኢትዮጵያ መንግስት ኃይሎችና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከል 16 ወራት ያስቆጠረው ግጭት ወደ አጎራባች የአማራና የአፋር ክልሎች መስፋፋቱን ሚሼል ባሽሌ አውስተዋል። በዚህም የተነሳ አሉ በሰላማዊ ሰዎች ላይ የሚደርሰው ሞትና ጉዳት እንዲሁም የሲቪላዊ ንብረቶች ውድመት ጨምሯል። በዚህ ጦርነት የሚዋጋ ከዚህ እጁ ንጹህ የሆነ አንዳችም ወገን የለም ሲሉም አክለዋል። ኮሚሽነሯ ይህን ያሉት የሰብአዊ መብቶች ቢሮአቸው ጦርነቱን በሚመለከት ያጠናቀረውን አዲስ ሪፖርት ይፋ ባደረገበት ወቅት ነው። ጽህፈት ቤታቸው እንደ አውሮፓውያን አቆጣጠር ከአምና ጥቅምት 22 እስከ የካቲት 28 የነበረውን ጊዜ በሸፈነበት ሪፖርቱ የኢትዮጵያ አየር ኃይል በተደጋጋሚ ባደረሳቸው የአየር ጥቃቶች በመቶዎች የተቆጠሩ ሲቪሎች መገደላቸውና መቁሰላቸውን መዝግቧል ብለዋል። በዚሁ ጊዜ ውስጥ የትግራይ ኃይሎችና ሌሎችም የታጠቁ ቡድኖች በአፋርና በአማራ ክልሎች ባደረሷቸው አውዳሚ ጥቃቶች ብዛት ያላቸው ሰዎች ተገድለዋል፣ በብዙ መቶዎች የሚቆጠሩ ቆስለዋል ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ አመልክተዋል። ተፋላሚዎቹ ወገኖች ከባድ የሰብአዊ መብት ጥሰት፣ ዝርፊያ፣ ትምህርት ቤትና የጤና ተቋማትን ጨምሮ ሲቪላዊ መሰረተ ልማቶች
የሰብአዊ ጉዳዮች ህግ ስጋት ደቅነዋል። ህጉ ሲቪሎችንና ሲቪላዊ ተቋማትን ሆነ ብሎ ኢላማ ማድረግን፣ ወታደራዊ ኢላማዎችንና ሲቪሎችን ሳይለዩ በዘፈቀደ ጥቃት ማድረስን ይከለክላል። መንግስትን፣ የትግራይን ኃይሎችና በግጭቱ ላይ ያሉ ሌሎች ቡድኖችንም በሙሉ እንዲህ ያሉ ጥሰቶችን እንዲያቆሙ በድጋሚ አሳስባለሁ።
በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ማህሌት ኃይሉ ጓዴ ሪፖርቱ እንዳሳዘናቸው ገልጸዋል። የወጣው ሪፖርት በሐሰት ትርክቶች ላይ የተመሰረተ፣ በተጨባጭ መሬት ላይ ካለው እውነታ ጋር የማይገናኝ ነው ሲሉ ከባድ ነቀፌታ ነው ያሰሙት። አክለውም ሰብአዊ መብት ሽብርተኛ ቡድኖች ሲሉ የጠሯቸውን ለማገዝና የኢትዮጵያን መንግስት ለመጉዳት ያላግባብ መጠቀሚያ መደረጉ ያሳዝናል ያሉት አምባሳደር ማህሌት ኢትዮጵያ የሰብአዊ መብቶች ግዴታዎቿን አክብራለች፣ ገንቢ ውይይቶች በማካሄድ ለግጭቱ መፍትሄ ለማግኘትም ዝግጁነቷን አሳውቃለች ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ባሽሌ በትግራይ ክልል ያለው ሰብአዊ ቀውስ እየተባባሰ ነው ብለዋል። ውጊያውና የጸጥታው መደፍረስ ሰብአዊ እርዳታ ወደ ክልሉ እንዳይጓጓዝ ማደናቀፉን ቀጥሏል። ይህም የምግብ እጥረቱን፣ ድህነቱንና መፈናቀሉን አባብሶታል ብለዋል።
Excellencies, during the reporting period, OCHR recorded more than 50,000 arbitrary arrests.
የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በሪፖርቱ ባካተተው ጊዜ ውስጥ ከ15,000 የሚበልጡ ሰዎች መንግስት ከደነገገው ያስቸኳይ ጊዜ አዋጅ በተያያዘ በዘፈቀደ መታሰራቸው መዝግቧል። እንደሚታየውም ከታሰሩት ውስጥ የሚበዙት የትግራይ ተወላጆች የሆኑ ተራ ዜጎች ናቸው። የመንግስቱ ባለስልጣናት ያስቸኳይ ጊዜ አዋጁን ለማንሳት መወሰናቸው አበረታቶኛል።
የኢትዮጵያ መንግስት በትግራይ በህወሓት ላይ ህግ የማስከበር እርምጃ ሲል የጠራውን ወታደራዊ ዘመቻ በ2012 ዓ.ም ምረት ጥቅምት 25 ላይ መጀመሩ የሚታወስ ነው። ከ6 ሚሊዮን የክልሉ ህዝብ ውስጥ 40 ከመቶ በበረታ ረሃብ እየተሰቃየ መሆኑንና 400 ሺህ ሰዎች ቸነፈር አፋፍ ላይ እንደሚገኙ የተባበሩት መንግስታት ድርጅት አመልክቷል።
ከዚሁ ከተባበሩት መንግስታት ድርጅት ዜና ሳንወጣ የድርጅቱ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 175,000 ሰዎች በድርቅ ምክንያት ከመኖሪያ ቀያቸው መፈናቀላቸውን ገልጸዋል። ኤደን ገረመው ዝርዝሩን ታቀርብልናለች።
የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ ትላንት ለጋዜጠኞች በሰጡት ማብራሪያ በኢትዮጵያ 175,000 የሚሆኑ ሰዎች በድርቁ የተነሳ ሲፈናቀሉ ከ1.5 ሚሊዮን በላይ የሚሆኑ የቀንድ ከብቶች ደግሞ በውሃና በመኖ እጦት ሳቢያ መሞታቸውን አስታውቀዋል። የተባበሩት መንግስታት ድርጅትና አጋሮቹ እርዳታን በመጨመር ለ2.7 ሚሊዮን ሰዎች የሚደርስ የምግብ ድጋፍ ማድረሳቸውንም አስታውቀዋል። ከሳምንታት በፊትም 120 ሜትሪክ ቶን ሀይቶችና አልሚ ምግቦች በድርቅ በተጎዱ አካባቢዎች የምግብ እጥረት ላለባቸው ህጻናት እንዲደርስ መላኩንም ገልጸዋል። ይሁን እንጂ አሁንም ቢሆን እርዳታን ለማስፋፋት ተጨማሪ የገንዘብ ድጋፍ እንደሚያሻ ገልጸዋል። በአካባቢው ያለው ድርቅ ጎረቤት ሀገር ሶማሊያንም ማጥቃቱን ገልጸው በሶማሊያ 4.5 ሚሊዮን ሰዎች በድርቁ ሳቢያ መጎዳታቸውንና 670 ሺህ የሚሆኑ ሴቶች፣ ወንዶችና ህጻናት ከመኖሪያ ቀያቸው መፈናቀላቸውንም ገልጸዋል። በሶማሊያ በአንዳንድ በድርቁ በተጎዱ ቦታዎች ካለፈው ህዳር ጀምሮ የውሃ ዋጋ በ72% መጨመሩን ገልጸዋል። ቃል አቀባዩ አክለውም ድርቁ በዚህ ከቀጠለ 1.4 ሚሊዮን የሚሆኑ እድሜያቸው ከ5 አመት በታች የሆኑ ህጻናት በአጣዳፊ የምግብ እጥረት እንደሚጎዱም ገልጸዋል። በሶማሊያ ለ5.5 ሚሊዮን ሰዎች ድጋፍ ለማድረግ 1.5 ቢሊዮን ዶላር የሚያስፈልግ ሲሆን እስካሁን ድረስ ግን ከዚህ ገንዘብ ውስጥ 3.3% የሚሆነው ገንዘብ ብቻ መገኘቱን ገልጸዋል።
በቀጣይ የምናልፈው ደግሞ ወደ ሶማሊያ የምርጫ ሁኔታ ይሆናል። ዓለም አቀፉ የሴቶች ቀን በሚከበርበት በዚህ ሳምንት ውስጥ በተጓተተው የሶማሊያ የፓርላማ ምርጫ የሶማሊያ ህግ አውጪዎች ቃል የገቡትን 30 በመቶ የሴቶች ኮታ ማሟላት አልቻሉም። እስካሁን ድረስም የሶማሊያ ባህላዊ ጎሳ አመራሮች ሴቶችን መምረጥ ባለመፍቀዳቸው በሶማሊያ ፓርላማ ውስጥ የኮታውን ግማሽ ያክል ሴቶች አለመገኘታቸው ተገልጿል። ዘገባው የአህመድ መሐመድ ነው። ኤደን ገረመው ታቀርባለች።
የሶማሊያ የሴቶች ማህበር ሊቀመንበር ባቱሎ አህመድ ጋምባሌ በዘንድሮው የዓለም አቀፍ የሴቶች ቀን የሚያከብሩት ነገር የላቸውም። ጠቅላይ ሚኒስትር ሙሐመድ ሮብሌ በተጓተተው የሶማሊያ የፓርላማ ምርጫ ውስጥ በሀገሪቱ የህግ አውጪ ምክር ቤት ሴቶች 30 ከመቶ መቀመጫ እንዲኖራቸው የማስቻሉን ጥረት እንዲመሩ ነበር የሾሟቸው። ነገር ግን ጋምባሌ ሴት ተወዳዳሪዎች የወንዶች የበላይነት በሰፈነበት በሶማሊያ ማህበረሰብ ውስጥ ተቀባይነትን አጥተዋል ይላሉ።
የምርጫው አካሄድና አፈጻጸም ከተስማማንበት የተለየ ነው። እያንዳንዱ 3 እና ከዚያ በላይ መቀመጫ ያሉት ማህበረሰብ ለሴቶች አንድ መቀመጫ በኮታው መሰረት መተው ነበረበት።
አንዳንድ የጎሳ መሪዎች ህግ አውጪዎችን ለመምረጥ ቁልፍ የሆነ ሚና ያላቸው ቢሆንም ሴቶች ወደ አመራር እንዳይመጡ ገድበዋል ይላሉ ጋምባሌ። 275 መቀመጫ ባለው በሶማሊያ የታችኛው ምክር ቤት ውስጥ እስካሁን ድረስ ኮሳዎቹ የሾሙት 44 ሴቶችን ብቻ ነው። 30% የሚለውን የፓርላማ ኮታ ለመሙላትም እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት 15 ድረስ 40 ሴቶችን መምረጥ ይኖርባቸዋል። ይሁን እንጂ ጋምባሌ በዚህ ወቅት 30% የሚለውን ኮታ ማሟላት የማይችል
በምርጫው ላይ ለመሳተፍ የተነሱ ብዙ ሴቶች አልተፈለጉም። ማንም ክብር የሰጣቸው የለም። ሴቶችን ሊያሳድግ ይችል የነበረ መብታቸውም አልተሰጣቸውም። ችግሩ የተፈጠረው ህጉን ላለማክበር በመረጡ በሀገራዊ የምርጫ ኮሚሽንና በክልሉ ፕሬዝዳንት ነው።
የሶማሊያ ኢመደበኛ የፌደራል የምርጫ ቡድን ባልደረባ አህመድ ሳፈና የምርጫ አካሉ አስፈላጊውን ነገር አሟልቷል ሲሉ ሐሳብ ያነሳሉ።
አነጉ ሐንኩ ኢላሊነና ኢን ቦልኪ ወሰደን አይዱመርኩ ጋራ
30% የሚሆነው የፓርላማው መቀመጫ ለሴቶች ብቻ ነው መተው ያለበት። ለክ ወንዶች እንደሚያደርጉት መደረግ አለበት።
ነገር ግን የሶማሊያ ሴት ተፎካካሪዎች የወንድ የበላይነት በሰፈነበት ሀገር ውስጥ የጎሳ ተወካዮች ሴት ተወዳዳሪዎችን ይንቃሉ ይላሉ። አይሻ ኦማር ጀስዲር በሶማሊያ ደቡባዊ ማዕከላዊ ሂርሻብሌ ግዛት ተወዳዳሪ ናቸው። እሳቸው በሶማሌ ባህል ሴቶች ካገቡ በኋላ የመጡበት ጎሳ አባል ሳይሆን የባላቸው ጎሳ አባል ተደርገው ነው የሚታዩት ይላሉ።
ጎሳዎቹ ወንዶችን እንጂ ሴቶችን አይመርጡም። ምክንያቱም በሶማሊያ ሴቶች የባሎቻቸው ጎሳ አባላት ተደርገው ነው የሚታሰቡት። የሚያሳስበኝም ልጆቼ የራሳቸው ጎሳ አባል ተደርገው አለመታየታቸው ነው።
ከጦርነት እያገገመች ባለችውና ሽብርተኝነትን በመተዋጋው በሶማሊያ ወንዶች ሁሉም ቢሆን ፖለቲካዊ ኃይሉን እንደተቆጣጠሩ ነው። የሶማሊያ ምርጫ ከአንድ አመት በፊት እንደሚደረግ ቢጠበቅም ፕሬዝዳንት መሐመድ አብዱላሂ መሐመድና አጋሮቻቸው የፓርላማውን ጊዜ በማራዘማቸው አለመስማማት ነክሷል። በሞቃዲሾ ከባድ ግጭት ከተፈጠረና የተለያዩ ዓለም አቀፍ ጫናዎች በኋላ የተገፋው ምርጫ የጸና ሲሆን የሶማሊያ ምርጫም ከዛ በኋላ በተለያዩ ጊዜያቶች ሲጓተት ቆይቷል። ለመጨረሻ ጊዜም እንደ አውሮፓውያን አቆጣጠር በየካቲት 25 2022 ዓ.ም የተራዘመ ሲሆን በመጪው መጋቢት 15 በጎሳዎቹ የተመረጡት ህጋጮች ቀጣዩን የሶማሊያ ፕሬዝዳንት እንደሚመርጡም ይጠበቃል።
አድማጮች ባጋጠመን የቴክኒክ ችግር ምክንያት ምስል ማሳየት ባለመቻላችን ይቅርታ እንጠይቃለን። በተከታይ የምናልፈው ደግሞ ወደ ወቅታዊ የሩሲያና የዩክሬን ጉዳይ ይሆናል። ዩናይትድ ስቴትስ በከሩሲያ ላይ የኃይል አቅርቦቶችን እንደማትገዛ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ አሻቅቧል። ዩናይትድ ስቴትስ የወሰደችው ይህ እርምጃ የሩሲያው ፕሬዝዳንት ቭላድሚር ፑቲን መንግስት በዩክሬን ላይ ለፈጸመው ወረራ የከበደ ቅጣት ሊሆን እንደሚችል ተገልጿል። የቪኦኤ የዋይት ሃውስ ዘጋቢ ፓትሲ ዋዲ ኩስዋራ ያደረሰችንን ዘገባ ቆንጅታዬ ታቀርባለች።
በዩናይትድ ስቴትስ የነዳጅ ዋጋ እጅጉን እያሻቀበ ነው። ካሊፎርኒያ ውስጥ የነዳጅ ዋጋ ከአምናው በ30% ጨምሯል። ገናም እየባሰ ነው የሚሄደው።
United States is targeting the main artery of Russia's economy. We're banning all imports of Russian oil.
United States በሩሲያ ኢኮኖሚ ዋና የደም ስር ላይ አነጣጥራለች። ከሩሲያ አንዳችም ዘይትም ሆነ ሌላ የኃይል ምንጭ አናስገባም። ይህም ማለት ካሁን በኋላ የሩሲያ ዘይት ወደ ዩናይትድ ስቴትስ ወደብ መግባት አይችልም። የአሜሪካ ህዝብ የፑቲንን የጦርነት አውታር በከባዱ መጣው ማለት ነው።
ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ከሩሲያ ነዳጅ እንደማትገዛ ይፋ አድርገዋል። ዩናይትድ ኪንግደምም ከዚህ አመት በኋላ ከሩሲያ ነዳጅ መግዛት እንደምታቆም አስታውቃለች። የአውሮፓ ህብረት በበኩሉ የሩሲያ የተፈጥሮ ጋዝ ፍላጎታችንን መጠን ዘንድሮ በ2/3 እንቀንሳለን ብሏል። ተንታኞች የሞስኮ የነዳጅ ሽያጭ ገቢ በአጭር ጊዜ ውስጥ በጣም ላይጎዳ እንደሚችል ይናገራሉ። የኋላ ኋላ ግን የነዳጅ እገዳው ከፋይናንስ እገዳዎቹም በላይ ሞስኮን እጅጉን እንደሚጎዳት ነው የሚጠበቀው። በጀርመን ማርሻል ፈንድ ተቋም አንጋፋ አባል የሆኑት ክሪስቲን በርዚና ሲያስረዱ እንዲህ ብለዋል።
I think it's slightly hard to anticipate
ምን አይነት ጉዳት እንደሚያደርስ በውል ከወዲሁ መገመት ትንሽ ያስቸግራል። ምክንያቱም በግዝቤው ከሚኖረው የነዳጅና የጋዝ ዋጋ ጋር የሚያያዝ ስለሚሆን ነው። ነገር ግን የሩሲያ የነዳጅና የጋዝ እንዲሁም የከሰል ምርት ሽያጭ በከፍተኛ መጠን ከቀነሰ ኢኮኖሚዋ ይጎዳል። ምክንያቱም የነዚህን ምርቶች ዋጋ መጨመር በዩናይትድ ስቴትስና አውሮፓ ኢኮኖሚዎች የተወሰደውን ድንገተኛ እርምጃ ሙሉ በሙሉ ለመቋቋም አይረዳም።
ዩናይትድ ስቴትስ ከሩሲያ የምትገባው ከምታስገባው የነዳጅ አቅርቦት 8% ብቻ ሲሆን የአውሮፓ ህብረት ሀገሮች ደግሞ 40% የተፈጥሮ ጋዝ እና 27% የነዳጅ አቅርቦታቸውን የሚያገኙት ከሩሲያ ነው። የሩሲያ ምክትል ጠቅላይ ሚኒስትር አሌክሳንደር ኖቫክ ለአሶሺየትድ ፕሬስ የሚከተለውን አስተያየት ሰጥተዋል።
заместить объём российской нефти.
It is impossible to
በአውሮፓ ገበያ የሩሲያን ነዳጅ አቅርቦት መጠን በፍጥነት መተካት የማይቻል ነገር ነው። ከአንድ አመት በላይ ይወስዳል። ከዚያም ሌላ ለሸማቹ ዋጋው በጣም ይወደድበታል።
ፕሬዝዳንት ባይደን የሩሲያ ነዳጅ እገዳውን ያወጁት ከዲሞክራትም ከሪፐብሊካንም የምክር ቤት አባላት የተጎደጎደባቸውን ጠንካራ ግፊት ተከትሎ ሲሆን ከዩናይትድ ስቴትስ ስትራቴጂያዊ ተቀማጭ የነዳጅ ክምችት 30 ሚሊዮን በርሜል ነዳጅ እንዲለቀቅ አዘዋል። ባለስልጣኖቻቸውም ነዳጅ አምራቾቹ ሀገሮች ቬኔዙዌላና ሳውዲ አረቢያን ከሩሲያ አቅርቦት ተያይዞ የሚደርሰውን ክፍተት እንዲያሟሉ ለማሳሰብ እየተንቀሳቀሱ ናቸው። ከትናንት በስቲያ ሰኞ ኪኒፒያክ ዩኒቨርሲቲ ያወጣው የህዝብ አስተያየት እንደሚያሳየው ከተጠየቁት አሜሪካውያን ውስጥ 71% የነዳጅ ዋጋ የሚጨምር ቢሆንም እገዳውን እንደሚደግፉ ተናግረዋል። የሎስ አንጀለስ ከተማ ነዋሪዎቹ ጃክሊን ሴንት አን እና ኤሪክ ላክስ እንዲህ ብለዋል።
I would rather have high gas prices here than an authoritarian regime in the Ukraine.
ዩክሬን በአምባገነን መንግስት ከመትያዝ የነዳጅ ዋጋ ቢወደድብኝ ይመርጣለሁ።
It's a price to pay for doing the right thing.
ይህ ትክክለኛውን ነገር ለማድረግ የሚከፈል ዋጋ ነው።
በሩሲያው ነዳጅ ላይ በተጣለው እገዳና በዩክሬን በቀጠሉት ቀውሶች ሳቢያ የዓለም የነዳጅ ዋጋ እጅጉን እያሻቀበ ነው። ዓለም አቀፍ የድፍድፍ ነዳጅ ዋጋን በሚከታተለው በብራንት ክሩድ መሰረት ትናንት ማክሰኞ 1 በርሜል ድፍድፍ ነዳጅ $132 በላይ ተሸጧል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። አሁን የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ ወደ ያዝነው የመጀመሪያው ቅንብር እንለፍ። ይህ የመጀመሪያው ቅንብራችን ልጆቻቸውን ለብቻቸው የሚያሳድጉ እናቶችን የሚያግዝ መላ የምታፈላልግ ወጣት ያስተዋውቀናል። ወጣቷ በተለያየ ሁኔታ ውስጥ ወላጅ አባቶቻቸው የተለዩዋቸውን ህፃናት ሊረዷቸው የሚችሉ በውጪ የሚኖሩ ኢትዮጵያውያን የምታፈላልግ በበጎ ስራ የተሰማራች የቀድሞ ዘፋኝና አሁን ደግሞ ዘማሪ የሆነች ወጣት ናት። የመቀሌ ዘጋቢያችን ዓለም ፍስሐ በምትሰራቸው በጎ ስራዎች ዙሪያ ተከታዩን አሰናድቶ ልኳል።
አውጣሽ ክትቢ በተለያየ ምክንያቶች አባታቸው የተለያየውን ህፃናት ተጋሩ ዲያስፖራን በማስተባበር በማገዝ ላይ ትገኛለች። አውጣሽ ቀደም ሲል ዘፋኝ ሆና በሰናይና አውደ አመት በሚሉ ዘፈኖቿ ትታወቃለች። አሁን ወደ መንፈሳዊ ህይወት በመግባት መዝሙር ሰርታለች። ይህ መንፈሳዊ ህይወት ስለሰው እንዳስብ ይረዳል ትላለች።
ለሙዚቃ በቃኝ ብዬ ከኦሬዲ አንድ መዝሙር ሰርቻለሁ። አሁን ሰርቻለሁ። ጥሩ ነው መንፈሳዊ ህይወት እንግዲህ ያው ለሰው እንድታስብም ስለሚረዳ ጥሩ ነው።
አውጣሽ አንን ደቀይ ማለት እኔ ለልጅሴ የሚል ፕሮጀክት በመቅረጽ ጫገር የሚገኙ ሁለት እህታሞች በመነጋገር ለተቸገሩ የህፃናት እናቶች በቀጥታ ከሚያግዛቸው ሰው ጋር በመገናኘት እገዛውን ቀጥታ ወደ ባንክ ሂሳብ ቁጥራቸው እንዲገባ እንደምታደርግ ትናገራለች።
አዎ ስራው እንግዲህ ለልጆቼ አንን ደቀይ የሚለው ትርጉሙ ራሱ ልጆች እዚህ ያሉት ልጆች ከዲያስፖራ ጋር የሚያገናኘናቸውና ልክ ልጆቻቸው አይተዋቸው እንዲያስተምሯቸው እንዲረዷቸው ነው ያው አላማው ማለት ነውና በዚያ ጋጣሚ ሁሉም ወደውታል። እዛ ዲያስፖራ ያሉት የኛ አሰራር ወደውታል። ምክንያቱም በቀጥታ የምትረዳውን ሴትዮ ስለሚያገኙ ማለት ነው። አካውንት ነምበሯና ስልኳን ነው እኔ የምሰጠው። ከዛ እነሱ ደውለው ወደ አካውንቷ ነው ብሩን ያስገቡት። ስለዚህ በቀጥታ ሲቲዮን ስለሚያገኙት ደስተኞች ናቸው። በዚያ መልኩ ስነግዝ ነበር።
የቤት አባወራዎች በተለያዩ ምክንያቶች ከልጆቻቸው በመለየታቸው ህጻናትን የማሳደግ ኃላፊነት በእናቶች ብቻ በመውደቁ ችግር ላይ የሚገኙ ህጻናት ናቸው የዚህ ፕሮግራም ተጠቃሚዎች ትላለች አወጣሽ ፍትዊ።
አው ችግር ላይ ያሉት ባሎች ይሄዳሉ እንግዲህ ከዚህ ወጥተው ነበር ልጆች ይዘው ቤት አራት አምስት ፋሚሊ ሆነው የሚረዳቸው የለም ስራ የላቸውም። ስለዚህ እነዚህ ሰዎች ያው ለሁለት ልጆች እንኳን በትችል ያው ያብቃቃሉ ከመአለት እንደዚህ ተቸገሩትን ቅድሚያን ሰጥ ነበር። በወር ለአንድ ህፃን 2000 ብር ነውኛ ስናስተዋውቅ የነበረው በዛ መልኩ ሲረዱ ነበር። ከዛ እናቶች ሳይሆን ያው ለእናቶች ነው የሚላከው በርግጥ ግን ህፃናቶቹ ስናስባቸው 60 ህፃናት ደርሰን ነበር በጥርቅስ አባት የሌላቸው ማለት ነው። ያው ከዚህ አዚያል ነበር በተለያየ ምክንያት በህመምም ሊሆን ይችላል ብዙ ነገር ማለት ነው ከዚህ ሞተው የነበሩት ማለት ነው።
አውጣሽ ከዚህ በተጨማሪ በፈራ የወጣቶች ብድርና ቁጠባ ማህበር ስር የተቋቋመው ፋና ምግባረ ሰናይ አውራ ተዋናይ ነች። ከአራት ሞተው የሚደርሱ የተቸገሩ ወገኖች ማገዛቸውን ትገልጻለች።
ፋና ማለት ፋይናንስ ላይ የሚሰራ ድርጅት ነው። ፋና ምግባረ ሰናይ ማን ነው? ፋና መናሰ የሚባል የፋይናንስ ስራ ላይ የሚሰራ ነው። ማይክሮ ፋይናንስ ማለት ነውና ከዛ ሱፋና ምግባረ ሰናይ ፋና ድርጅት ፈጥሮ ህፃናት ተጥለው ነበር ምልህ ያው ብዙ እናትም አባትም ያጡ ህፃናት እዚህ ብዙ ነበሩና 700 ህፃናት የሆነ ጊዜ ላይ መጡ። አንዳንዱ ሰዱ ሲባል እንደሱ ከመሆን ለምንኛ እንትና ተውቃማና እናስተካክል ማለትና ምግባረ ሰናይ ፋና በጎ ምግባር ማለት ነው። እዛ ደረግን ከዛ አባሎቻችን ወደ 20000 አባል ስላለን እነሱ ደግሞ ያው 10 ብለን እንኳን ብናዋጣ ከፋናም ትርፍ የሆነውን ነገር አርገን እናግዝ ብለን ያው ብዙ ሰዎች አግዘናል። እኔ እስከማቀው ወደ 400 ምናምን ሰው
ጸጋ ኪዳኔ እኔ ለልጅሽ በሚለው ፕሮግራም ተጠቃሚናት። ጸጋ 3 ልጅሽ አሏትና ባለቤቷ ለረጅም ጊዜ ከሷ በመለየት ምክንያት ከባድ ችግር ላይ ስትወድ አወጣሽ ለደረሰት ላትናገራለች።
በጣም አስከፊ ለመግለጽ የሚከብድ ጊዜ ነበር እና ሁኔታው እስካሁን ድረስም ቀጣይ ነው ያለው። በጣም ማለት ሰው ችግር ላይ ነው ያለው በችግር ላይ ችግር እየተደራረበበት ነው ያለው። ወደ እኔ ስመጣ ማለት 3 ልጆች አሉኝ ትልቁ 7 አመቱ ነው ትንሹ 3 አመት ማለት ነው። አባታቸው ነበር የሚንከባከባቸው ትንሹ ነበር የሚጠራቸው ለብዙ እንትን ግን ወራት ግን ከኔ ጋር አልነበረም። በጣም ችግር ላይ ነበርኩኝ። እንዳጋጣሚ ሆኖ ግን እንመልአክ ሲልክልኝ እግዚአብሔር አወጣሽ የምትባል እህት አገኘሁኝና ደወለችልኝ። ሶ ከዲያስፖራ ጋር አገናኘችኝ ከስዊድን የምትቀመጥ ምህረት መለስ የምትባል በጣም ትልቅ እህት ጋር አገናኘችኝና አካውንት ነምበሬን ጠየቀችኝ። አወጣሽ መታገዝ እንደምፈልግ ነገርኳት። ሁሌ እየደወለች ነበር አካውንቴን ጠየቀችኝ ምህረት ማለት ነው። ወደ አካውንቴ ቀጥታ ታስገባልኛለች። የተሰጠውትን ነገር ልጆችን ስንከባከብ ነበርኩኝ እስካሁን ድረስ እያብቃቃሁኝ ነበር። ይሄ ግን ማለት እግዚአብሔር ይስጣቸው ሁለቱም ህይወቶቼ። እነሱ ባይኖሩ የት ገባ ነበር የት እንደርስ ነበር እስካሁን ድረስ አልኖርም ነበር። ስለዚህ ይሄ እንትን የእርዳታ ቀጣይ ቢሆንና ከኔ በላይም ሌሎች አሉ በየቤታቸው ቁጭ ብለው ይሄንን ችግር ማያወሩት ሲያገኙ ይበላሉ ሳያገኙ ሲቀሩ ደግሞ እጥፍጥፍ ብለው የሚያድሩ አሉና እባካችሁ እህት ወንድሞቻችን ውጭ ያላችሁ ትንሽ ምትሆን ማዳረስ ይችላልና እባካችሁ እርዱን። ምክንያቱም አሁንም በከበባና በከበባ ላይ ነው ያለነው። ምንም ነገር ወደዚህ ሊገባ አይችልም ማግኔት አልቻልንም ብርም የለም ደሞዝም የለም ሁሉም ተጣጥፎ ነው ቁጭ ብሎ ያለው። ስለዚህ እባካችሁ እርዱን እቺ ጊዜ ታልፋለችና ተካፍለን እንብላ። እግዚአብሔር ይስጥልን እስካሁን ድረስ ለረዳችሁን እህት ወንድሞች ደግሞ እግዚአብሔር ይስጣችሁ ያክብራችሁ።
ሌላኛዋ የኔ ልጅ የፕሮግራም ተጠቃሚ ናትነት ተፈረት ባለለች። ናትነትም የአንድ ልጅ እናትና እርጉዝ ናት። በተቸገረች ጊዜ ያወጣች ደርሳ ከዲያስፖራዎች በመገናኘት ለዚህ አደረሰችን ትላለች።
ኑሮ ከባድ ነው ያው ያሳለፍ ነው ሁሉ በጣም ከባድና መራራ ነበረ። ያው በቲፒ ወደ ሲገባ ባሌ ደግሞ ወደ ትልቁ ነበር በራ በጣም ተቸገረ ነበር። ልጆች ደግሞ በቃ ይዘ በጣም ያስቸግራል እንትለው ነገር ልጠጣው ነገር ልጅ ይዘ ያስጨንቃል። ስለዚህ በጣም ከባድ ነበር። ይሄን ሁሉ ከባድ ኑሮ ለማለፍ ያገዘኝ ከጎን የሆና አውጣሽት አስተባባሪ ሆና ከሷ ጋር ያገናኘች ለኔ ድጋፍ እንዳገኝ እንድታገዘኝ ያደረገች ነበር። በጥሩ ሁኔታ ነው ያገዘች እና ልጆች ደግሞ በጣም ያገዘች ልጅ ነው እና በዛ ነው የኔን ታግዘኝ ፍግሃ ውስጥ ባላለች አሁን ያለችው ስዊድን ናት። ሳ ስዊድን ሆና አጥሽ ደግሞ በዚህ ሆና እየተገናኙ ታቸው ያገዙ ያደረሰ ገዛ እንመጣኝ እኔ እንገናኘው ከአጥሽ ጋር አጥሽ ወደ ሰው ተገኘታለች እሷ ደግሞ ወደ አጥሽ ትከበለች ወደ እኔ መጣች በአጥሽ ፈርግ ወደ አካውንቱ ይገባ ግንኙነቱ በወጣሽ ሆኖ የሚገባው ግን በእኔ ቀጥታ አካውንት ኮድ ናምበሬ ነው። ከዛ ልካ ደግሞ እሷ ደግሞ ትደውላለች ጽጌ ወደ እኔ ገብተን ወይስ አልገባም ልትል እኔ ደግሞ እደውልላታለሁ ሚስኮል ምናም ሳርግላት ተገናኘች ትመልሳለች ገብቶልኛል አመሰግናለሁ ያልኩኝ ደግሞ እመልስላታለሁ።
አውጣሽ ጸጋና ነጥነት ላገዟቸው ዲያስፖራ ተጋሩ አመስግነዋል። ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ አለም ፍስሃ ከመቀለ።
የሮብ ምሽት መሰናዷችን እንደቀጠለ ነው። የጥቁሮች ታሪክ ወር ወይም Black History Month በየአመቱ ባሳለፍነው የአውሮፓው የካቲት ወር ይዘከራል። የአሜሪካ ድምጽ ፋይዛ ኤልማስሪ በቀደመ ታሪክ በአዲስ መንገድ ህይወት በመስጠት ስራ ላይ ያሉ አንዲት ሴት ታስተዋውቀናለች። ለዛሬው የአሜሪካና ህዝቧ መሰናዷችን ቆንጅታየ ታቀርባለች።
የጥቁሮችን ታሪክ ባልተለመደ አዲስ መንገድ ለማስተዋወቅ የሚታትሩት ሴት ቲፈኒ ላይንግ ይባላሉ። በሙያቸው መምህርት ሲሆኑ ቤቪ ኤንድ ዴቭ የሚባል ኩባንያ መስራች ናቸው።
My name is Tiffany Lang and I'm the founder of Bevy and Dave.
ቲፈኒ ላይንግ ይባላለሁ። የቤቪ ኤንድ ዴቭ ኩባንያ መስራች ነኝ። የመማሪያ ሻንጉሊቶች የሚያዘጋጅ ኩባንያ ነበር። አሁን ግን ተስፋፍቶ በተለያዩ የመገናኛ ዘዴዎች አማካኝነት ማስተማሪያ ኩባንያ ሆኗል።
ለኩባንያቸው የመጀመሪያ የሆነውን የፊልምና የሙዚቃ ቅንብር ቲፈኒ እያሳዩ ናቸው። ከዚያም የጥቁሮችን ታሪክ በማጥናትና ለሌሎች በማስተማር የጎላ ሚና የተጫወቱ አንድ ሰው ያስተዋውቃሉ።
ካርተር ጂ
ውድሰን ይባላሉ። የተወለዱት በ1875 ሲሆን ያረፉት በ1950 ነው። ታዲያ እኚህ ሰው የጥቁሮችን ታሪክ ለማጥናት አጥንተውም ዓለም እንዲያውቀው ሙሉ በሙሉ ህይወታቸውን የሰጡ ሰው ነበሩ።
የጥቁሮች ታሪክ ዝክር የጀመሩ ድሮ እኚህ ሰው እንደነበሩ ነው ቲፈኒ የሚናገሩላቸው።
He completely devoted himself to studying
ለዚህ ዓላማ በታላቅ ቁርጠኝነት ነበር የሚሰሩት። በዚህም የተነሳ ነበር በ1926 የጥቁሮች ታሪክ ሳምንትን የመሰረቱት። ያ ለመጀመሪያ ጊዜ የጥቁሮች ታሪክ የተዘከረበት ሳምንት ነበር። ከዚያ በኋላ ነው አድጎ በ1976 የጥቁሮች ታሪክ ወር የሆነው።
ቀደምቱ የጥቁሮች ታሪክ ዝክር ፋና ወጊ ካርተር ጂ ውድሰን በምን መንገድ ጥራታቸውን ያከናውኑ እንደነበረ ዛሬ በተለያዩ ያኔ ባልነበሩ የመገናኛ ዘይቤዎች ተጠቅመው የሚያስተምሩት ቲፈኒ እንዲህ ሲሉ ያወሱላቸዋል።
It wasn't just about publishing and getting the books out there. He literally
ዝም ብሎ መጽሐፍ ያሳተሙ ማሰራጨት ብቻ አልነበረም። ተማሪዎቹን የሚያስተምሩበት መጽሐፍ አዘጋጅተው ቀጥ ብለው መምህራኑ ጋር ይዘው ይሄዳሉ። ከዚያ ትምርቱ ካለቀ በኋላ ልጆቹን ታሪኩ ገብቷቸው እንደሆነ ይፈትኗቸዋል። ውድሰን ሌሎችንም ነገሮች ፈጥሯል። ለምሳሌ ወርሃዊ የኔግሮች ታሪክ መጽሔት አቋቁሞ ነበር። በየወሩ ለመምህራን የሚታደል መጽሔት ነበር። ዓላማውም ስለ አንድ ታሪክ በዝርዝር ማወቅ የሚፈልጉ ሰዎች መረጃ እንዲያገኙ ነው። ታዲያ ካርተር ውድሰንን የምወድላቸው ብርቱ ጀግና መሆናቸውን ብቻ አይደለም፣ አንድ ሰው ብቻውን ለውጥ ሊያመጣ እንደሚችል የገባቸው ሰው ነበሩ። ያንን አደንቅላቸዋለሁ።
ቲፈኒ ሊያንግ ከካርተር ውድሰን አያሌ ጥቅሶች መካከል በይበልጥ የሚወዷትን እና ትልቅ ትርጉም አላት የሚሏትን ሲያጋሩ እንዲህ ብለዋል።
I would like to share a quote by Dr. Carter Woodson that to me speaks a lot to his personality. He has many quotes, but this one
ከዶክተር ካርተር ዊልሰን በርካታ ጥቅሶች መካከል ተክለ ሰውነታቸውን በሚገባ የሚያንጸባርቅ ጥቅስ ላካፍላችሁ። እሳቸው የሰሩትንም እኔም አሁን የምሰራውንም ያንጸባርቃል። እንዲህ ይላል፣ እውነተኛ ትምህርት ማለት ሰው ህይወቱን በደንብ አድርጎ አበልጽጎ አሻሽሎ እንዲኖር የሚያበረታታ ትምህርት ነው። ሰው ያንን መጀመሪያ የተሰጠውን ህይወት ይዞ ለወደፊት ደግሞ ኑሮውን ማሻሻል ይማራል። ትምህርት ማለት እሱ ነው ብለዋል።
ይህ የዶክተር ውድሰን ጥቅስ እጅግ ጠንካራ መልእክት ያዘለ ነው ይላሉ አድናቂያቸው ቲፈኒ ሊያንግ። አንድ ሰው ከምንም አይነት የኑሮ ሁኔታ ይነሳ አሁን ያለበት ሁኔታ ምንም ይሁን ህይወቱን ብቻ ሳይሆን ዓለምን የመቀየር አቅም እንዳለው የሚያስገነዝብ ነውና ብለዋል።
አድማጮች የምሽቱን መሰናዷችን ልናጠናቀቅ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን በሴኔጋል ዳካር እየተካሄደ ስለሚገኘው የአፍሪካ ቅርጫት ኳስ ሊግ ሀብታሙ ስዩም ጥቂት መረጃዎች አካፍለናል።
በሴኔጋል ዳካር በመደረግ ላይ ያለው ሁለተኛው የአፍሪካ ቅርጫት ኳስ ሊግ ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ዩኤስ ሞናስቲር የጊኒው ሲያዶ ሌጋሲ አትሌቲክን 76 ለ55 አሸንፏል። የሞዛምቢኩ ዘይፍ ዲቤራ የሴኔጋሉን ዳካር ዩኒቨርሲቲ ቡድንን 98 ለ92 ድል አድርጓል። በተከታታይ ያደረጋቸው ሁለት ጨዋታዎች ያሸነፈው ዩኤስ ሞናስቲር 6 ተፎካካሪዎች ያሉትን የሳራ ምድብ እየመራ ይገኛል። የሞዛምቢኩ ዘይፍ ዲቤራ ይከተላል። ሶስተኛ ደረጃ ላይ የሚገኘው ቡድን ደግሞ የጊኒው ሲያዶ ሌጋሲ አትሌቲክ ነው። ዛሬ አመሻሹን የሚደረጉ ጨዋታዎችን እንጠቁማችሁ። የሩዋንዳው ኢነርጂ ቡድን ከጊኒው ሲያዶ ሌጋሲ አትሌቲክ ጋር ይፋለማል። በተመሳሳይ የሞሮኮ ኤኤስ ዴሳሊ የሞዛምቢኩ ሲኤፍ ዲቤራን ዳካር ላይ ይገጥማል። ሁሉም ጨዋታዎች በቪኦኤ የእንግሊዝኛ ጣቢያ ላይ ይተላለፋሉ።
ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ አመሻችሁን ስመኝሽ ቆየ ነበርኩ። በሰላም ደሩ።